ሰላም ተነስተናል የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል ካሜራ ድምጽ ዋሽንግተን ዲሲ ጋቢና በመሰናዶ ጀምሯል ለምንላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ ዋዜማ ደረሳችሁ እንላለን ለስቅለቱ እንዲሁም ደግሞ ለጸሎተ ሐሙስ
አፍሪካ ለጃዝ የሙዚቃ ሳይንስ እድገትም ያበረከተች ሀገር ነች ለምሳሌ ኢትዮጵያን ነውሰጥ የደራሽ ብሔር የሚባሉ አሉ ኢትዮጵያ ውስጥ የደራሽ ብሔሮች አሁን ከኢትዮጵያ ቅኝቶች ናቸው
ዘገባ አለን ሌሎች ጥንቅሮችንም ይዘናል የደገረመው መሰናዶን በመምራት ኤልያስ አስማረ ደግሞ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን አብረናችሁ እናመሻለን እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን ዓለም አቀፉ የጃዝ ቀን ማክሰኞ ዕለት በኢትዮጵያ የአሜሪካ ኤምባሲ ተከብሯል። የጃዝ ሙዚቃ ኢትዮጵያና ዩናይትድ ስቴትስን የማስተሳሰር ሚና ካላቸው ዘርፎች አንዱ መሆኑን በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ በዝግጅቱ ላይ ተናግሯል። በዙሪያ የተጠናቀረው ዘገባ ቀዳሚ ነው።
በርካታ ስመጥር የጃዝ ሙዚቀኞች እንደተወለዱበት የሚነገረው የሚያዝያ ወር የጃዝ ወር ተብሎ ይዘከራል። በአውሮፓውያኑ የወሩ የመጨረሻ ቀን ደግሞ ዓለም አቀፍ የጃዝ ሙዚቃ ቀን ተብሎ ይከበራል። በ20ኛው መቶ ክፍለ ዘመን መባቻ ላይ በአፍሪካ አሜሪካውያን እንደተጀመረ የሚነገርለት የጃዝ ሙዚቃ የበርካታ ባህሎች ህብር እንደሆነና የዓለምን ህዝብ አንድ የማድረግ አቅም እንዳለው ታምኖበት ቀን ተሰይሞለት እንዲከበር በዩኔስኮ ተወስኗል። የዘንድሮ ክብረ በዓል ማክሰኞ ሚያዝያ 22 ቀን በኢትዮጵያ የዩናይትድ ስቴትስ ኤምባሲ ውስጥም በተለያዩ ዝግጅቶች ተከብሯል። በዝግጅቱ ላይ ተገኝተው ንግግር ያደረጉት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ የጃዝ ሙዚቃ በ1930ዎቹ በአሜሪካውያን አማካኝነት በኢትዮጵያ እንደተዋወቀ አውስተው በየጊዜው እድገት እያሳየ መምጣቱን ተናግረዋል። ይህ የሙዚቃ ስልት በዩናይትድ ስቴትስና በኢትዮጵያ የ120 ዓመታት የዲፕሎማሲ ግንኙነት ታሪክ ውስጥ ሚና እንዳለውም ገልጸዋል። ይህን ሲያስረዱም በሚያዝያ ወር ከተወለዱ የጃዝ ፈርጦች አንዱ የሆነውን የዱክ ኤሊንግተንን የኢትዮጵያ ጉብኝት ከታሪክ አጋጣሚዎች ውስጥ እንደ አንድ ማሳያ ጠቅሰዋል።
ዱክ ኤሊንግተን visited Ethiopia in 1979, excuse me, 1973 and performed with Mulatu Asake, the father of Ethio Jazz.
ዱክ ኤሊንግተን በ1973 ኢትዮጵያን ጎብኝቶ ከኢትዮ ጃዝ አባት ሙላቱ አስታጥቄ ጋራ ተጫውቷል። በኡኩ የዩናይትድ ስቴትስ የጃዝ ሙዚቃ ሰው ሉዊስ አርምስትሮንግ ሳችሞ በተሰየመው ማዕከል የፎቶ ኤግዚቢሽን ላይ ዱክና ሙላቱ አብረው ሲጫወቱ የሚያሳዩ ፎቶዎችን አይቻለሁ። በጃዝ ታሪክ ውስጥ በጣም ትኩረት የሚስበው ጉዳይ ጃዝ ከመነሻው ጀምሮ በዓለም ዙሪያ ያሉ ሙዚቀኞችንና የሙዚቃ አይነቶችን በማሰባሰብ በየቦታው አዲስና ልዩ ነገርን መፍጠር የሚያስችል መሆኑ ነው። ጃዝ ዛሬም ድረስ እያደገና እየተሻሻለ ቀጥሏል። ይህ በ120 ዓመታት የዩናይትድ ስቴትስና የኢትዮጵያ የሁለትዮሽ ግንኙነት ውስጥ የአሜሪካና የኢትዮጵያ ሙዚቀኞች አንዳቸው በሌላቸው ላይ ተጽዕኖ በማሳደር በአንድነት ሲጫወቱ ከሁለቱም የተውጣጡ የሙዚቃ ቃናዎችንና መሳሪያዎችን ያቀፈ የኢትዮጵያ ጃዝ በመፍጠር የታየ እውነታ ነው።
በኤምባሲው በነበረው የጃዝ ቀን ክብረ በዓል ላይ አንጋፋና ወጣት ሙዚቀኞች የተካፈሉበት የጃዝ ሙዚቃ ትዕይንት ለተሳታፊዎች ቀርቧል። ኢትዮጵያውያን የጃዝ ሙዚቃ ጠበብት ከጃዝ አመጣጥ ጀምሮ ስለ ጃዝ ሙዚቃ ምንነትና እድገት እንዲሁም ጃዝ በኢትዮጵያ ስላለበት ደረጃ ሙያዊ ማብራሪያ የሰጡበት የውይይት መድረክም ተካሂዷል። ከተሳታፊዎቹ አንዱ የሆኑት የኢትዮ ጃዝ አባት ሙላቱ አስታጥቄ ኢትዮጵያን ጨምሮ አፍሪካ ለጃዝ እድገት ጉልህ አበርክቶ እንዳላቸው ይገልጻሉ።
ሁለቱ ዛሬ በጣም ትልቅና በጣም ደስ ያለኝ ቀን ነው ብያምናለሁ። በእውነቱ አፍሪካ ለጃዝ የሙዚቃ ሳይንስ እድገትም ያበረከተች ሀገር ነች። ለምሳሌ ኢትዮጵያን ንውሰድ። የደራሽ ብሔር የሚባሉ አሉ ኢትዮጵያ ውስጥ። የደራሽ ብሔሮች አሁን ከኢትዮጵያ ቅኝቶች ናቸው። አሁን እነዚህ ለጃዝ እድገት ምን አበረከቱ? አሁን ታላቁ የአሜሪካን ሳይንቲስት ለምሳሌ ቻርሊ ፓርከርን ብትወስዱ ኢምፕሮቫይዜሽን ኒውሮፓርክ ላይ ስንገባ ሁለት ዲሚኒሽ ስኬሉን አንድ ላይ ደባልቆ ነው ለጻነቱ ፍሪደም የሚወጣበት የሚያሳይበት ማለት ነው። አሁን ከዚህ ከሁለቱ ቅኝ አንደኛው the whole half ደራሽ ይሰራል። ይሄ እንግዲህ የኢትዮጵያ ሪጅናል ሳይንስ ኮንትሪቢዩት ያደረገችበት ማለት ነው።
ጃዝ ዓለምን የማስተሳሰር ሚና እንዳለውም ኢትዮ ጃዝን በማሳያነት አንስተዋራርተዋል።
አሁን ኢትዮ ጃዝን በተሰው ለምሳሌ ያገራችን አንቾዬ ትዝታ አምባሰልባት እሱ ከስር በማስቀመጥ ዓለምን ባናቱ ላይ እንዲገባ የተገነባ ይሄ ነው የጃዝ ሳይንስ ኢትዮ ጃዝ። ስለዚህ ዓለምን በሙሉ ነው የምትሰማው ኢትዮ ጃዝ ላይ። ዓለምን ኢትዮ ጃዝ አንዳረለት ያፋቀረ ያዋደደ ያዘመደ የሙዚቃ ሳይንስ ይህንን አፕሪሼት አድርጎ እዚህ በመቅረቡ በጣም አከብራለሁ፣ በጣም አደንቃለሁ። በጣም 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 ደስ የሚል ነገር ነው እና እንግዲህ ወደፊት ደግሞ ሌላ ፕሮጀክቶችም አሉ። ይህንን ደግሞ አብረን ሰርተን የኢትዮጵያን ትልቅነት የኢትዮጵያን ኢንተርናሽናል ዓላም በእንደዚህ አይነት መልኩ እናሳየልን እናሳውቃሉ ብዬ ተስፋ አደርጋለሁ።
በዚሁ የጃዝ ሙዚቃ ክብረ በዓል ላይ ከተገኙት መካከል የሆኑት የያሬድ ሙዚቃ ትምህርት ቤት ተማሪዎች መሰናዶው ለቀጣይ የሙዚቃ ህይወታቸው ልምድ የቀሰሙበት እንደሆነ ይገልጻሉ። ሜቲሳ ቀታና ገላኔ ጌታቸው ከአስተያየት ሰጪዎቹ መካከል ናቸው።
ይሄ ፕሮግራም አይደለም ለኛ ለተማሪዎች ለጀማሪ ሙዚቀኞች ትላልቅ ሙዚቀኞች ራሱ ለነሱ ማበረታቻ አሪፍ ፕሮግራም ነው ብዬ ነው የማስበውና እኛም ደግሞ ሞር ፐርፎርማንስ ያደረጉ ቁጭ ብለው ሲያወሩ አይተን ኢንስፓየር ያደረገናል። በጣም በቃ ለምን ሰራቸው ነገሮች ምን አይነት ስቴፖች ማለፍ እንዳለብን ነው ያገኘሁት።
በመጀመሪያ በጣም እድለኛ ነኝ ዛሬ እዚህ በመገኘቴ የዛሬውን ፕሮግራም በመካፈሌ። ጃዝ እኔ ጃዝ እወዳለሁ። ጃዝ ሙዚቃ በጣም አይምሮን ያሰራል ብዬ ነው የማስበው። ፈጣሪ ያደርጋልና ወይስ ቢያንስ ተምሬ ስጨርስ ማመን የወደፊት የስራው ዓለሜ ላይ ጃዝ ሙዚቃን ባካቸው ወይ ደግሞ ጃዝ ሙዚቃ ተጫዋች መሆን። ዛሬ እዚህ በመገኘቴ በደንብ ነው የተጠቀምኩት፣ ምክንያቱም የጃዝ ሚኒንግን ተምሬበታለሁ። ታሪኩን በስተቀር በደንብ አብራርተውልናል።
ኤደን አቡቻሪ ደግሞ ተከታዩን ብላለች።
ምንም እንኳን የክላሲካል ተማሪ ብሆንም ጃዝን በጣም እወደው በጣም ስሜቴን ይነካል። ጥልቅ የሆነ የነፍስ ሰላም ነው የሚሰማኝ ጃዝ ሲሰማ። እንደነዚህ አይነት ሰዎችን ስታገኝ በጣም ነው አቅም የሚኖር ነገ በሙዚቃ ላይ ተስፋ እንዲኖር ያደርጋል። ምክንያቱም አሁን ያለውበት ሌቭል ያለውበት ደረጃ እነሱ ኖሮት አልፎ ነው አሁን ለኔ ደሞ ዴ ሆነው ወርክሾፕ እየሰጣሉት ማለት ነው። ስለዚህ ከሆነ አመታት በኋላ ራሴን ማየት እችላለሁ እዚህ ጋር እነሱን ሳያቸውና ትልቅ ኢንስፓይሬሽን ነው የሚሆኑ ለሙዚቃዬ ማለት ነው።
የኢትዮጵያና የዩናይትድ ስቴትስን የጃዝ ሙዚቃና ሙዚቀኞች እንዲሁም ጥምረታቸውን የሚያሳይ የፎቶ አውደርየም የዝግጅቱ አካል ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ነባሩን የብራና ዝግጅትና የብራና ላይ ስራዎች ለአዲሱ ትውልድ የማስተዋወቅ ቅርሱንም የማስቀጠል አላማ ያለው አውደር እይ ባለፉት ሳምንታት በአዲስ አበባ ውስጥ ተካሂዷል። ይህንን ርዕሰ ጉዳይ በድጋሚ የሚያቀርብልን ኬኔዲ አባተ ነው።
በአዲስ አበባ ጊዮን ሆቴል ከሚያዝያ 4 እስከ 13 ቀን በተካሄደው የብራና ላይ ስራዎች አውደሪ ከብራና ቅጠሎችና ከጽህፈት መሳሪያዎች አዘገጃጀት አንስቶ የብራና መጻሕፍት፣ የብራና ላይ ቅዱሳት ስዕላትና ሌሎች የብራና ውጤቶች አዘገጃጀት ለጎብኚዎች እየታቀርቧል። ንጹህ ምንጭ ኢትዮጵያ በሚል ርዕስ በተዘጋጀው አውደሪ ጥንታውያን የብራና መጻሕፍትና የተጻፉባቸው ፊደላት ነባርና ሕያው ኢትዮጵያዊ ቅርሶች እንደሆኑ ተመልክቷል። ሌጦውን ፍቆና አለስልሶ የብራና ቅጠልን ለጽህፈት ከመሰናዳት አንስቶ የመጻፍቱን የስነ ጽህፈትና የድጉሰት ጥበባት የሚያስቃኙ ሂደቶች በአውደርዩ ትዕይንቶች ላይ ቀርበው ዝርዝር ገለጻ ተሰጥቶባቸዋል።
ይሄ የምታዩት ብራና ነው። ታጥቆ አልቆ
የአውደሪ ዩዋዘጋጅ የሆነው የሐመረ ብርሃን የብራና መጽሐፍ ስራ ድርጅት የዝግኝነት ኃላፊ የሺመቤት ሲሳይ ስለ ዝግጅቱ አስረዳለች።
ያሳየን ያለነው ብዙ የዕደ ጥበብ ውጤቶች አሉ። በሐመረ ብርሃን ላይ የሚሰሩትንም በአጠቃላይ ነው ያሳየን ያለነው። ግን የሚጀምረው ትዕይንታችን ፊደላቶች እንዴት መጡ፣ አባቶቻችን ከየት ወዴት ነው ፊደላትን ሲቀባበሏቸው የነበረው የሚሉትን ስለ ፊደላት የምናሳይበት ትዕይንት አለን። ከዛ ቆዳ ተፍቆ ብራና እንዴት ይሆናል፣ ብራና ከሆነ በኋላ ቀለማቶች እንዴት ይሰሩ ነበር የሚለው፣ ቀለማትና ብራና ከተዘጋጀ በኋላ ደግሞ ጽሁፎች እንዴት ይጻፋሉ፣ መጽሐፍቶች ካለቁ በኋላ ደግሞ ሽፋናቸው ወይም የድጉስ አስራት እንዴት ይሰራላቸዋል የሚለው። ስዕል ላይ ስንሄድ ደግሞ ስዕላት እስከ አራተኛ መቶ ክፍለ ዘመን እስከ ሀያኛው መቶ ክፍለ ዘመን ከየት ወዴት ደረሰ የሚለውን ነገር የሚያሳይ ትዕይንት አለን።
አውደርዩ የተዘጋጀው ለሁለተኛ ጊዜ ሲሆን ስለ አላማው የህዝብ ግንኙነት ኃላፊዋ እንዴት ገልጻለች።
አላማ አድርገን የተነሳ ነው ብራና የሚባለው ነገር ቀርቶ የነበረ ነገር ነው የሚመስለው ብዙ ሰው እና አሁንም እየተሰራ እንዳለ ለህብረተሰባችን ለማሳወቅ እንዲሁም ደግሞ እኛ ኢትዮጵያውያን የነበረንን ጥበብ ትተን ወደ ውጭ ነው እየሄደን ያለ ነው እና ራሳችን ያለንን ጥበብ ብንጠቀም ከፍ ያለው ደረጃ ላይ እንደርሳለን የሚለውን ነገር በደንብ ግንዛቤ ሰዎች እንዲያገኙት በተለይ ህጻናት ላይ ብዙ ነገር እየሰራን የምንገኙ
በርካታ ኢትዮጵያውያንና የውጭ ጎብኚዎች አውደርዩን በስፍራው ተገኝተው ጎብኝተዋል። ከሁለት አዳጊ ሴቶች ልጆቻቸው ጋር ሲጎበኙ ያገኘናቸው አቶ ሄኖክ አበበ አስተያየታቸውን ሰጥተውናል።
ዋናው ዓላማ እዚህ መጣሁት የብራና አሰራሮችን ታሪኩንም ቅርሱንም አሰራሩንም ይሄ የኛ ቅርስ ነውና ከበፊት ወደዚህ ለኛ መጥቷል። አሁን እየተዳከመ ስለሆነ ለልጆቼ ማሳየት ፈልጌ ነው። ቀጣይነት እንዲኖረው ለማድረግ እንግዲህ ፍላጎት ካላቸው ደግሞ አሳይተን እንዲማሩበትም ትምህርት ቤትም አለው ዝግጅት ከዚህ እንትን ለሁለት ወር የሚሰጥ ትምህርት አለ። ፍላጎት የሚያሳዩ ከሆነ ወደዛም እንዲገቡ ሀሳብ አለ።
የስምንት ዓመቷ ህፃን ሀሴት ሄኖክ ከጉብኝቷ በኋላ ስለ ብራና ስራ ፍላጎት እንዳደረባት ትናገራለች።
ስለምን ምን ተመረሻለሁ? ለምሳሌ
ቀይ ቀለምን የምናዘጋጀው ከቀይ አፈር ከኢንጆሪ ፍሬ ከተለያዩ ቀይ አበቦች ከቀይ ድንጋይ ማዘጋጀት እንችላለን። ጥቁር ደግሞ ከኩራስ ጭር ከቅጠሎችን በማቃጠል ጥቁር ቀለም እንመሰቀል
ለብራና ጽሁፍ የሚሆኑትን ማለት ነው።
ለዛ ብሞክረች
ሐመረ ብርሃን የብራና መጽሐፍት ስራ ድርጅት የቀደምት ኢትዮጵያውያንን የብራና ስራዎች ለማስቀጠል ከአምስት ዓመት በፊት በአምስት ወጣቶች የተመሰረተ ነው። መስራች ወጣቶቹ ቁጭት ያነሳሳቸው መሆናቸውን የምታስረዳው የህዝብ ግንኙነት ኃላፊዋ የሺመቤት ከአውደርዩ ዝግጅት ባለፈ ቅርሱን ለማስቀጠል ትምህርትም እየሰጠ እንደሚገኝ ተናግራለች።
አውደርዩን ብቻ ማዘጋጀት ጥቅም ላይኖረው ይችላል። ማስተማር የሚባል ነገር አለ። አሁን በሐመረ ብርሃን ምንድነው እያደረግን ያለ ነው? ያለችን ቦታ በጣም ጠባብ ስለሆነች ለስራም ለትምህርትም ለብዙ ነገር ስለምንጠቀማት ቦታ እስክናገኝ ድረስ የተወሰኑትን ትምህርቶች እንደ እቅድ ብቻ አስቀምጠን ጥንታዊ አሳሳብ ዘይቤ ላይ ግን እስከ ሶስተኛ ዙራውን ያስመረቅን እንገኛለን። ስለዚህ ሐመረ ብርሃን ላይ የብራና ስራ ብቻ ሳይሆን እውቀትን ማስጨበጥ ትውልዱ መቀጠል አለበት የሚል አላማ ስላለ በዚህ እየቀጠልን ያለነው እንግዲህ የአቅማችንን እየሰራ እንገኛለን።
ድርጅቱ እስካሁን ከሁለት መቶ በላይ የብራና መጽሐፍትን በርካታ ቅዱሳት ስዕላትንና ሌሎች የብራና ውጤቶችን አዘጋጅቶ ለጥቅም ማዋሉንም ወጣት የሺመቤት አብራርታለች። የብራና መዛግብት ቀደምት ኢትዮጵያውያን ልዩ ልዩ ሃይማኖታዊ፣ ታሪካዊ፣ ማህበራዊና ባህላዊ ቅርሶችን ለትውልድ ያሸጋገሩበት የጥበብ ውጤት መሆኑን የምትገልጸው የሺመቤት ትውልዱ ጥበቡንና እርሱን የማስቀጠል ኃላፊነት እንዳለበት ታመለክታለች።
ፋብሪካ ባልነበረበት ጊዜ ቀድመው ፋብሪካን የተለያዩ አደጉ የምንላቸው ሀገራቶችን ቀድመው የተሻገሩ አባቶች ነበሩ። የእነሱን ጥበብ ማስቀረስ ለምን አስፈለገ? ቴክኖሎጂ መግባት ያለበትንም እያስገባን ደግሞ የድሮውን ነገር ባንጥለው፣ ምክንያቱም የሚጠቅመን እሱ ስለሆነ። የእኛን ነገር ከጣልን ግን የትም መድረስ አንችልም። የሰው እየተቀበልን ነው ሁልጊዜም የምንኖረው በጥገኝነት። ራሳችንን ደግሞ ለመቻል የራሳችን የራሳችንን ነገር ይዘን መነሳት አለብን። ብራና ቅርስ ነው ያለን ከመናወራ ለምንድን ነው አሁን ማንሰራበት? ሰርተን ለምንድን ነው ለሌሎቹ የውጮቹ ለኛ እንደሚሰጡ ለነሱ ማንሰጣቸው? ብዙ መድኃኒቶች አሁን በብራና ላይ ተጽፈው አሉ አይደል? እነዛን ነገሮች እኛ ያመጣን ብንሰራባቸው ምንድን ነው ችግሩ? ከነሱ ሰርተው ታምጥተው እንደ አዲስ በብዙ ገንዘብ ተቀብለን ከምንሰራ እኛ ሰርተን ደግሞ ብንሰጣቸው ምንድን ነው ችግሩ? ይሄ ስንፍና የሚለውን ነገር ከራሳችን አውጥተን የአባቶቻችንን ጥበብ ማሳደግ እንደምንችል ሁሉም ሰው ይሄንን አምኖበት የራሱን ነገር ከፍ ማድረግ እንዲለምድ ነው። ይሄንን መልእክት ነው ማስተላለፍ።
በአውደርዩ ላይ ከብራና ስራዎች በተጨማሪ የመስቀል ቅርጾችን ጨምሮ ሌሎች ኢትዮጵያዊ የጥበብ እድውጤቶችም ለእይታ ቀርበዋል። ጎብኚዎችም ክህሎቱን ለመቅሰም በጥበባቱ ክወና ሲሳተፉ ተመልክተናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የአየር ንብረት ለውጥ በዓለም ምጣኔ ሀብት ላይ አስከፊ የሆነ ጉዳትን እያስከተለ ይገኛል። በዚህ ዙሪያ የአሜሪካ ድምጽ ዘጋቢዎች ያሰናዱትን አሉላ ከበደ እንደሚከተለው ያቀርበዋል።
በያዝነው ሳምንት የአየሩ ሙቀት መጠን 40 ዲግሪ ሴንቲግሬድ በደረሰባት ፊሊፒንስ ትምህርት ቤቶች ተዘግተው ተማሪዎችና መምህራኖቻቸው በየቤታቸው እንዲቆዩ ታዘዋል። በርካታ የዓለም ክፍሎችም እጅግ ከባድ የአየር ሁኔታ እየገጠማቸው በመጣበት የአየር ንብረት ለውጥ በዓለም ዙሪያ የሚያስከትለው ተጽዕኖ እንደ አውሮፓውያን የዘመን አቆጣጠር በ2050 በዓመት 38 ትሪሊዮን ዶላር ሊያስወጣ ይችላል ሲል አንድ አዲስ ጥናት አስጠንቅቋል። ይህም ማለት የዓለም አማካይ ገቢ 19% ይቀንሳል ማለት ነው። ያኪሳራ ታዲያ ብዙም የማይለወጥ ነው ይላሉ ከጥናቱ ሪፖርት አቅራቢዎች አንዱ የሆኑት ማክሲሚሊያን ካትስ።
በጥናቱ የደረስንበት ጉዳይ በሚቀጥሉት 25 እና 30 ዓመታት ውስጥ ወደ ከባቢ አየር የምንለቀው በካይ የካርበን መጠን ከፍተኛ በሚሆንባቸውም ሆነ ዝቅተኛ በሚሆንባቸው የተለያየ ሁኔታዎች ውስጥ በኢኮኖሚው ላይ የሚያሳድራቸው ተጽዕኖዎች ወጥነት ያላቸው መሆኑን ነው።
የአየር ንብረት ለውጥና በተለይም ከፍተኛ የሙቀት መጠን በሰራተኞች ምርታማነት ላይ ተጽዕኖ እንደሚያሳድር ካትስ ያስረዳሉ።
እናም ያ ከዚያ በኋላ በተለያዩ ኢንዱስትሪዎች ውስጥ መታየት ይጀምራል። ሰራተኞች ከቤት ውጪ በሚሆኑበት ወቅት በተለይም ደግሞ በኢንዱስትሪው ዘርፍ እነዚህ ተጽዕኖዎች ይበልጥኑ የጸኑ ይሆናሉ። እናም በግብርና ምርታማነት ላይ የሚኖረው ተጽዕኖም አሁንም በዚሁ ከፍተኛ ሙቀት የተነሳ እጅግ የበረታ እንደሚሆን ተረድተናል።
ባለፉት 40 ዓመታት ውስጥ በዓለም ዙሪያ ባሉ ከ1600 በላይ ክልሎች የነበረውን የአየር ንብረት ይዞታና ኢኮኖሚያዊ መረጃዎችን የተመለከተው ይህ ጥናት በመጪው ጊዜ ላይ ሊያሳድሩ የሚችሉትን ተጽዕኖ ለመገምገምም ተጠቅሞበታል። በዚህም ክፉኛ ተጎጂዎቹ ወደ ከባቢ አየር በሚለቀቀው በካይ ካርቦን መጠን አነስተኛ ድርሻ ያላቸው አገሮች ናቸው። እንደ ጥናቱ እይታ
የማህበራዊ ኢኮኖሚያዊና ፖለቲካዊ ዞታቸው በጣም ተጋላጭ የሚያደርጋቸው የደቡብ ዓለም የተባሉ ሀገራት ናቸው። ወደፊት የአየር ንብረት ለውጥ በሚያስከትላቸው ሁኔታዎችም ይበልጥ ተጎጂ ይሆናሉ። ለዚህም ደግሞ ቀላሉ ምክንያት እነዚህ ክልሎች አሁንም እጅግ ከፍተኛ ሙቀት የሚታይባቸው በመሆናቸው ነው።
የአየር ንብረት ለውጥን መዋጋት የሚጠይቀው ዋጋ ለውጡ በኢኮኖሚው ላይ ከሚያስከትለው ጉዳት አንጻር በጣም ያነሰ እንደሚሆን አያይዘው ያመለከተው የጥናት ሪፖርት የአየር ንብረት ለውጥ የሚያስከትለውን ወደ ከባቢ አየር የሚለቀቅ በካይ ጋዝ ለመቀነስ የሚወጣው ወጪ በ2050 ለውጡ ከሚያስወጣው 38 ትሪሊዮን ዶላር 1/6 ብቻ እንደሚሆንም ጠቁሟል።
የመጨረሻው ዘገባችን በድጋሚ የቀረበ ነው። ኢትዮጵያ ውስጥ እንብዛም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳብር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷን ሀብታም ስዩም አነጋግሯል። ወደዛ ነው የምናልፈው።
ከህፃንነት የጀመረ ፍላጎት ነው፣ ከልጅነት ማለት ነው። እና ልጅ እያለሁ ውሾች ነበሩኝ፣ አሳድግ ነበረ። ግን መጀመሪያ እንደማንኛውም እንደ አብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም እንጂ ምንም አዌርነስ አልነበረኝም። እና እንስሳ አይቼ ማወቄን ራሱ ትዝ አይለኝም። ከ5 ከ6 ዓመቴ በፊት ማለት ሚሞሪ ውስጥ የለም ድመትና ውሻ የሚባል ነገር። እና የሆነ ጊዜ ተከራይተን የምንገባበት የነበረው ግቢ ላይ ውሻ ነበሩ። እና ውሻ እርጉዝ ናት፣ ወልዳ ነበረ። በዛ ሰዓት እንዳለ የእኛ ግቢ ማህበረሰብ ምን ብሎ ይነግረኛል? ስለምትናከስ ገቢ ድንጋይ ወርውሪባት ይልኛል። እና ልክ እኔም ስመጣ እዛ ቦታ ጋር ድረስ እንደዚህ የወረወርኩባት ነው ማልፎ እዛ ተሻለኝ ማለት ነውና ለካ አሁን አድርጌ ሲገባኝ ውሻ ትጮ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረም። እና ግን ማህበረሰቡ በህፃንነቴ እነዛ ሰዎች ምን አስተማሩኝ ደብድቢያት የሚለውን ነገር አስተማሩኝ። እና ከዛ በኋላ ያየሁትን ውሻ ለማሯሯጥ ነበር ስራዬ ድንጋይ ይዞ ማለት ነው። እና ከዛ እሷ ውሻ እንደገባች አላውቅም ትዝ አይለኝም። ሌላ ውሻ መጣች፣ እሷ እንዴት እንደሆነ አላውቅም ብቻ ትሻሻኝ ነበር። የሆነ ጊዜ እንዴት እንደተቀራረብን ሳላ ተቀራርበን ያገኘው ተራሴን ነው። ከዛም በቃ የሚያሳዩት ፍቅር ምናምን ሳይሆን ሰው ልክ እንዳደረለ ገባኝ። በዛ ትንሽ ድሜም ቢሆን ተረዳውኝና ለነሱ ፍቅር መስጠት እንዳለብን ገባኝ። ከዛም የወለደችው ልጅ እኔ ማሳደግ የጀመርኩት እና ሊጥሉ ሲሉ እኔ መቀማት የጀመርኩት። ግን ያው ህፃን ስለነበርኩ አቅም የለኝም ማለት ማስጣል አልችልም። እየወሰዱ ይጥሉብኝ ነበረ፣ ይገሉብኝ ነበር በምርጥ ነው። ታድገን በቃ ለነሱ የሆነ ነገር ማድረግ አለብኝ ብዬ አስብ ነበረ።
የልጅነት ህልምሽ በተወሰነ መንገድ የተሳካ ይመስለኛል። ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቋቁመሻል፣ ወደ ተቋምም የቀየርሽ ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከምትሰሯቸው ስራዎች መካከል የተወሰነ ብትነግሪኝ ብታጋሪ።
አሁን የቮለንቲር ቲም ነው ሆኖ ነው ያለው ግን በቅርብ ጊዜ ላይሰንስ ያገኛል። ትንሿን የመንግስት አሰራር አቁሟል፣ አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻለም። እና እየተሰራ ያለው ስራ አንደኛ አዌርነስ ነው፣ እንደነገርኩ ማለት ማህበረሰቡን መቀየር የሚችለው አዌርነስ ነው። ድርጊትም አለው በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረው ከሎች። ሁለተኛ የተጣሉ ውሾችን ከመንገድ ማንሳት፣ ስልክ ደግሞ ያው ሁሉንም ማንሳት አንችልም፣ አቅም ይጠይቃል፣ በጣም ብዙ አቅም ይጠይቃል። እና ግን በቻለው አቅም በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን ውሾች፣ ድመቶችን አንስተው የማሳከም ስራ፣ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኝ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም በተወሰነ እናሳክማለን። ያው ሁሉንም ማለት አይደለም ግን ባለቤቶቻቸው አውጥተው የሚጥሏቸው መኪና የሚገጫቸው እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን ስራ ሰው ውሻ እንዳይገዛ ከጎዳና ሰው ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን፣ እንዳይጥሉ ሰዎች ውሾችን እንዳይጥሉ እሱን እንነግራለን። እና ያው በብዛት ሕክምናው ላይ ነው ያለ ነው፣ የተጎዱ ውሾችን የማሳከም ማንሳት፣ ቤት የማግኘት እንደዚህ አይነት ነገሮች ናቸው እየተሰሩ ያሉት። አዌርነሱ ግን በደንብ ይሰራል። አሁን ላይም እንስሶችን መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባው በየቀኑ አይደለም፣ በወር አንድ የሚካሄድ ምገባ ነው። እሱ ያው ማህበረሰቡ እኛን አይቶ የእኛን አሻራ ተከትሎ እዛ አካባቢ ላይ ያሉትን እንስሶች መመገብ እንዲጀምር የማድረግ ዘመቻ ነው። እሱ በሰፊው እየተሰራ ነው። ክትባቶችም አንዳንዴ ይሰራል። እንደዚህ አይነት ነገሮች ናቸው እየተሰራ።
ኢትዮጵያ ውስጥ እንግዲህ ሰዎች ከቤት እንስሳት ጋር አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጪ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከብ ይልቅ ከህፃንነታችን ጀምረን ማጥቃቱ ላይ እንበረታለን። ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ ገጥማቸው ጣፋንታ አሳዛኝ ነው። በአብዛኛው ምን አይነት ምላሽ አገኘሽ? ኧረ ይሄ ነገር ቅንጦት ነው። ችግር ባየለባት ሀገር ውስጥ እንስሳትን በዚህ ሁኔታ ርህራሄና እንክብካቤ ማላመድ ትክክል አይደለም የሚሉ ሙግቶች አልገጠሙሽም ወይ? ስላሉት ተግዳሮቶች ይንገሩኝ።
ተግዳሮቱ በጣም ብዙ ነው፣ እንዲወራም አያልቅም። ግን እኔ ምን አስባለሁ መሰለክ፣ አንደኛ መጽሐፍ ቅዱስ ያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻድቅ ለእንስሳው ነፍስ ይራራል ይላል እና ርህራሄ የሚጀምረው ስልጣኔ የሚለካው ይባላል። እንስሳ ለእንስሳ በምታሳየው ልክ ነው የሰው ልጅ ርህራሄ የሚለካው ይባላል እና በጣም ብዙ ሰዎች አይቀበሉኝም። ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ፣ ከሚመርቁኝ የሚሰድቡኝ ይበዛሉ። እና ቻሌንጁ በጣም ብዙ ነው የሱ እና እኔ ኖርማሊ ሰዎች እንስሳ መርዳትን እንደ ቅንጦት፣ ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት። እና እኔ ምን አስባለሁ መሰለህ ይሄ የምንጋራቸው ስሜቶች አሉ። አሁን ለምሳሌ መሰረታዊ ነገር ለኔ ብዬ የማስበው ለእንስሳ ያስፈልገዋል ብዬ አስባለሁ። መመገብ፣ መጠለያ ማግኘት፣ ሕክምና ማግኘት፣ እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልገዋል ብዬ አስባለሁ። ምክንያቱም እኔ ሲርበኝ ቅንጦት ካደለ እሱ ሲርበው እንዴት ቅንጦት ሊሆን ይችላል? ገብቶሃል ሀሳቤ? እኔ መራብን ካወቅኩኝ እንዴት እንስሳው መራብ ለእኔ ቅንጦት ሊሆን ይችላል? ምክንያቱም እኔ ሲርበኝ ኖርማሊ ሳታጣ እኮ ገንዘብ ሳይኖርህ ራሱ አረን ወይ በስራ ተይዘ ወይ ምን የሆነ የራቡ ስሜት ሲሰማ ምግብ መብላት እየቻልክ ሳትበላ እንኳን እንዴት ላይክ እንደምትበላ ታውቃለህ? በኋላ ግን ራባ ያስቀምጣም ያንተታ ደግሞ በዳታን ታ ለመብላት ነው ታረባ ታጥ ብሎ መተኛት ወይ ይችላል። ምክንያቱም እኔ አንደበታለኝ ራበኝ ይላልው እንስሳው ራበኝ አይደለም ጠማኝ አይደለምና የኛ ሀገር እንስሶች እንደው ይራቡን ብቻ አይደለም የሚታገሉት ከዚህ ዱላ ጋር ነው ራቡ ታመ እጪ ወጥቶ እንደዚህ ተዘረከኩ ምናምን እየተጎተተ ግር ተሰብሮ አይን ተሰብሮ ይልክ አይራራልህም ማህበረሰቡ እንደዛ ሆነ አይጠቃህም ይቀጠቀጣልና ቢደስብኝ ጫና ብዙ ነው ግን ምንድነው አምኝበት የገባሁት ነገር ነው ስለዚህና ደግሞ ለውጥ ለማምጣት ነው እየተራመድኩ ያለሁት ስለዚህ ለውጥ ለማምጣት ይደርስ ደግሞ ተቃውሞች የሚጠበቁ ነገሮች ናቸው ስለዚህ ብዙ አስደነግጡኝም የመጀመሪያ ጀመርኩ ግዜ አስደንግጦኝ ነበር ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ አሁን ላይ በጣም አደብሬያለሁ ይሄ ስለማስብ እነዚህ ነገሮች የተቋቋምካቸው ነው ያለው እስከ ሰዎች እንደዛ ነው የሚያደርጉት ተራሳቸውንም ቢሆን ከተገለገሉ በኋላ ወይ መኪና አደጋ ሲደርስበት አውቶ ይጥሙታል ከዛን በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ አይኑን ይጎለጉሉታል አይኑን ጉልጉለው ወደ አስፋልት ይጥሉታል ከዛ በኋላ ጥለውት ደግሞ አይጠብቁትም አይሄዱም ጥለውት ይጠብቁታል ሩቅ ሆነው ምክንያቱም አንድ ቅልብልም ብሎ የሚመጣ መኪና ሊገጨው ይችላል ከዛ በኋላ ካፋ ይቀበሉበታል ካሳይ ቀበልበትና ከዛ ደግሞ ሌላ ተረኛ የሚሰቃያ ካል ይገዙበታል ምክንያቱም ህጉም ምን ታይላቸው ህጉም ለምን ይሄን እንስሳ አብዩዝ አደረከ የሚለው ገና ነው እና ይሄ ህጉ ራሱን እየሰራለ ምናልባት እኔ በሬ ቢኖርም በሬን እንትና የሥራም ሰራበትን አጠቃብኝ ስለ እንደነብረስ በሚቆጣ ህጉ ይዛሪ ይደገፈኝ ይችላል ግን ለነዚህ በየመንገዱ ለሚጣሉት ግን ማንንም አይደግፋቸውምና ይሄ በጣም ማለት እንደ ማህበረሰብ በጣም የተሳሰብ የወረድንበት ልክ ነው ይሄ የመጨረሻው ልካችን ነው ብዬ ነው ማስበው።
ኢቨን በእነዚህ ፈተናዎች ውስጥ እናልፈሽ ግን ዛሬ ላይ ደርሰሻል በጎ ፈቃደኞችን እያስተባበርሽም ለሌሎች ምሳሌ የሚሆን ስራ እየሰራሽ ነው ተቃውሞም ድጋፉም ቢኖርም ቢያንስ ግን በተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠርሽ ትገኛለሽ። የወደፊት እቅድሽ ምንድነው? ስለተቋሙ ምስ የወደፊት አላማዎች ደግሞ ጠቅላላ አድርገሽ ንገሪን ከመስተናባበታችን በፊት።
ቀደም ማስበው አንደኛ ሼልተር መክፈት ፈልጋለሁ። አሁን ላይ ትንሽ ሰፖርት የለም ዶኔሽንም ስለሌለ ሼልተሮች ለመክፈት ተቸግረናል። ምክንያቱም
እንደዛ መጠለያ ቦታ ማለት ነው።
አዎ እና ምንነቱን እንሰጥ እናስቀምጥበት ቦታ የለም። ምግብ በጣም ትልቅ ነው። እንደ ሀገር ምንም እየተሰራ አይደለም። ምንም እየተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሬ ስለሆነ ትልቅ ነገር ይዘን መንፈስ ያለብህ ማለት ነው። ሁሉ እንደዛም ሆኖ ትልቅ ሸልተርን ከፍተን ትልቁ እኑላ እንሰማፈለን ይችላል ማለት አይደለም። ቢያንስ የተጎዱ እንስሳትን በተለይ የሚያርፉበት ነገር ማድረግ እንችላለንና ሸልተር በጣም ወሳኝ ነው። ሁሌ ስለምን እየተንቀሳቀስ ያለው ዶኔሽኖች በማሰባሰብ ሸልተሮችን ለመከራየት ምክንያቱም አሁን ለሙሉ ግቢ ራሱ ኪራይ በጣም ብዙ ነው። ለሳብ ደግሞ ስትል የሚያከራይ ይችላልምናና እሱ ትልቅ ችግር ነው። ሸልተር ግን በጣም በቅርብ ጊዜ ውስጥ ማሳካት የምፈልገው ነገር ሸልተር መፍጠር ነው። ህክምና ተቋማቶችን መገንባት ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ ይወደደም ማያሳክምበት ይሄ በግዴለሽ ማያሳክሙት ሳይሆን እንስሳ ይወደደም ማያሳክምበት ምክንያት ኮስቱ ሃይ ስለሆነ ነው። በጣም የእንስሳ ህክምና ክፍያው በጣም ውድ ነውና እሱ ነገርስ በቅናሽ የሚገኝበትን ነገር ማድረግ ማቋቋም እንፈልጋለን። እኛ በቅናሽ የሚደረጉበትን ነገር አድርገን ከዛ የሚገኘው ገንዘብ ወደ እንስሶቹ ሼልተር የሚገባበትን ነገር ማድረግ እንፈልጋለን። ተቋሙ እንደዚህ አይነት ተቋሞች ቢያንስ እንኳን በየክፍለ ከተማው አንድ መኖር አለበት ግዴታ ነው ለእንስሶቹ ሲባል ማለት ነውና እንደዚህ አይነቶችን ተቋማት መገንባት እንፈልጋለን። የጉዳና ላይ በተለይ ሴቶች ናቸው አሁን የሀገር በጣም ከውሾችም እየተቸገሩ ያሉት ምክንያቱም ማንም ሳይፈልጋቸውም አውቶ ይጥሏቸዋል። ወንዱሻ እንድትወልድ ይፈልጋል ከወለደች በኋላ ሴቷ አትፈልግም ጥቅም የላትም እንደዚህ አይነት ነገር ነው ያለውና የእነሱን ቁጥር መቀነስ እንፈልጋለን። እሱ የሚደረገው ደግሞ በኦፕሬሽኖች ነው ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው። ብዙ አይነት ቦታ ይፈልጋል መድኃኒቱ ኮስት ሃይ ነውና በተቻለ አቅም ጉዳና ላይ ያሉ ሰዎች እንዳይበዙ ማድረግ እንፈልጋለን። ምክንያቱም እጣ ፈንታቸው ሞት ነው መኪና ነው ያን እንደዛፋር እንዲያረጋው እንፈልግና እሱ ማድረግ እንፈልጋለን። በአጠቃላይ የቤት እንስሳት ፈረሶች አህዮችን ከጥቃት መከላከል ማህበረሰቡ ማንቃት እኔ ነቅቶ ማየት ትልቁ ህልሜ ነው። ከነዚህ ሁሉ ባሻገር ማህበረሰብ ከነቃ አንተ የምታረጋቸው ነገሮች እየቀነሱ ያንተ ልጅ እየቀነሰ ነው የሚሄደውና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በሰፊው ተሰርተው እንግዲህ እሶች የማይታቀቁበት ሀገር የማይደበደቡበት የማይቀጠቀጡበት ሀገር ማየት በቃ እንደሌላው ዓለም እንደውጭው ዓለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን የሰሳም የሰውም አካል ምድር መሆኑን አምኖ የሚኖርበት ሀገር ማለት በጣም እሱ በጣም ትልቅ ቢሽይ ነው የመጨረሻው ቢሽይ ነው።
ተብን መለሰ የተለያዩ እንስሳትን ተንከባካቢ ነሽ። ኢትዮጵያን ደግሞ ለእንስሳት ያላችሁን ሩህሩህነትና እይታ እንዲያሻሽሉ እንቅስቃሴ የጀመርሽ ወጣት ነሽ። ሐሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ።
ተመልካቾቻችን ቆይታችን ዝለ ተጠናቋል። መልካም በዓል እንመኛለን። ተነስተናል።